አሃዱ አምላክ አሜን። ተደረደረ የእግዚአብሔር ሰዎች የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምሰነበታችሁ፣ በቸርነቱ ቃሉን የምንሰማ የሰበሰበ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እግዚአብሔር በሰጠን ዕድሜ የምንነጋገረው ፈሳት የተባለ የቅዱስ ዮሐንስ አፈወርቅን መጽሐፍ ነው። ሀሳብ የምንወስደው ከዚያ ነው። መሰረታዊ ሀሳብ ቅዱስ ዮሐንስ አፈወርቅ ተግሳጽ የተባለ መጽሐፍ አለው። ይህ ተግሳጽ በ34 ተግሳጾች ተከፋፍሏል። እንደዚህ ሁሉ ዮሐንስ አፈወርቅ ድርሳን የተባለ መጽሐፍ አለው። ከዕብራውያን ኃይለ ቃሉን ወስዶ የሐዋርያው ቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች እሱን ነው የሚተረጉመው። ከዕብራውያን መጽሐፍ አንድ ኃይለ ቃል ይወስድና ወደ ያን ይተረጉመው እና የረቀቀ የሃይማኖት ትምህርት በውስጡ ያዘለ ነው። ድርሳን ይባላል። ድርሳኑን በ34 ድርሳናት ከፍሎ ነው ይባላል። አንደኛ ድርሳን፣ ሁለተኛ ድርሳን እያለ ተግሳጽን ደግሞ ተግሳጽ አንድ፣ ተግሳጽ ሁለት እያለ ሁለቱንም በ34 ከፍሎ ከዚህ በኋላ በመጽሐፍ የምናውቀው ቅዱስ ዮሐንስ አፈወርቅን በቅዳሴው ነው። የመድኃኔዓለም ዕለት ሲቀደስ ሰምተን እጅግ ውስጣችን የሚታወክበት መጽሐፍ እና ወዮ 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 ክርስቶስ ወዮ ወዮ አማኑኤል የሚል ኃይለ ቃል ያለው ደረት እየተደቃ እንዲለቀስ የሚያደርግ ያቆኑ ራሱ ሲያውጅ ብክርቦ ወላህርቦ እንደታፈቀርቦ ምትወድቱ አልቅሱለት፣ ሙሾ አውርዱ፣ ዋይ ዋይ በሉለት ብሎ የጌታን ስቅለት የሚናገር ኃይለ ቃላትን አብዝቶ የያዘ መጽሐፍ ነው። ዮሐንስ አፈወርቅ ቅዳሴ ይባላል። በመድኃኔዓለም ዕለት ሲቀደስ እናያለን ስቅለቱን ማሰብ ያለ እና ይሄ ሶስተኛ መጽሐፍ ነው። በቅርብ የምናገኘውን ነው። እነዚህ ሶስቱ መጽሐፍ በአንድምታ በትርጓሜ አሉ። ከነ ትርጓሜያቸው የሚገኙ ናቸው። በቅርብ ከንፈለግ ናቸው ማለት ነው። ሌላው በአራተኛ ደረጃ የምናነሳው ራሱ የዮሐንስ ራእይ ነው። ዮሐንስ ራእይ የጻፈው ማን ነው? ዮሐንስ ወንጌላዊ ነው። ወንጌልን የጻፈ ዮሐንስ ወንጌላዊ ነው። ነገር ግን ነው በመጽሐፍ ጥራዝ ጊዜ መጽሐፍ ሲጠረዙ 318 ሊቃውን መጽሐፍ ሲጠረዙ ለጊዜ የዮሐንስ ራእይን አላገኙ ነበር። ጠፍቶ ማለት ሳያገኙት ቀሩ። እንዴት እግዚአብሔር ሰጥቶን የነበረ መጽሐፍ ቀርቶ ይቀራል ብሎ አዝኖ ግብር ገብቶ ሱባኤ ይዞ አልቅሶ ከእግዚአብሔር ዘንድ ደርሶ ማለት ነው። ጽወቱ ሀዘኑ እንዛው ከዚያ ዘንድ ደርሶ ዮሐንስን ራእይ ለዮሐንስ ወንጌላዊ እንዳሳየው እንደዛው ሳይጨምር ሳያጎጥ እግዚአብሔር ለዮሐንስ አፈወርቅ አሳይቶታል። ዮሐንስ አፈወርቅ ዮሐንስን ራእይ ቦታል። ዛሬ ያለን የዮሐንስ ራእይ ማን የጻፈው ነው? ዮሐንስ አፈወርቅ የጻፈው ነው። ይህን የምናውቀው በማስጠንቀቂያ ነው። መጨረሻ ላይ በዚህ የትንቢት ቃል አንዳች ቢያጎጥል አንድ ሰው በቅድስቱ ከተማ ከተጻፉ ችግሮች አጎድለዋል። ይጨምርም በዚህ መጽሐፍ የተጻፉት መቅሰፍቶች መሐፍት ጨመሩበታል ብሎ ማስጠንቀቂያ። ለምንድን ነው ዮሐንስ ወንጌላዊ ጻፈው? ኋላ ደግሞ የጻፈው ዮሐንስ አፈወርቅ ነው። ዮሐንስ ወንጌላዊ ከጻፈው ጋር ሲተያይ እኮ ዮሐንስ አፈወርቅ ይህን ጨምረዋል ይቀነስ ብሎ የሚቀንስ አለ? ዮሐንስ ወንጌላዊ ጻፈው ዮሐንስ አፈወርቅ መልሶ ሲጽፈው ያ ወንጌላዊ ከጻፈው ያጎደለው አለ እንጨምር ብሎ የሚጨምር አለ ብሎ ነው የውግዘት ቃል ያስተላለፈው። እና እነዚህ መጽሐፍቶች ሌሎች ብዙ መጽሐፍ ጽፏል። ለምሳሌ ዮሐንስ አፈወርቅ በሃይማኖተ አበው ላይ የጻፈውን ነገር ሃይማኖት ልናነብ እንችላለን። በሌሎችም ቅዱሳት መጽሐፍ ብዙ ብዙ ነገሮችን ጽፏል። በቅርብ የምናገኘውን ተከታትለን ልናነብ ይገባናል። ለማለት እና የምናየው የዮሐንስ አፈወርቅን ተከታትለን ዮሐንስ አፈወርቅ ተስፋት በእንተ አንብቦ መጻሕፍት አምላካውያን አምላክ ያስጣፋቸው መጻሕፍት ማንበብ እንደሚገባ በሚል ርዕስ ውስጥ የተናገረውን ኃይለ ቃል መነሻ እናደርጋለን። ምንድን ነው የሚለው? ከዚህ መጻሕፍትን ማንበብ እንደሚገባ በሚል ርዕስ ውስጥ መጻሕፍትን ስለማንበብ ጽፏል። ከዚያው ይደሎ ለዘያነብ ቅድመ ይስክር ስሞ ለበዓለ መጽሐፍ ወእንዝ ያንብብ ወይምሃ። ምን ማለት ነው? አንድን መጽሐፍ የሚያነብ ሰው ማለት ነው። ይደሎ ለዘያነብ ማለት ለማንበብ ለተዘጋጀ ሰው ይገባዋል አለ። ምንድን ነው ይገባው? ቅድመ ይስክር ስሞ ለበዓለ መጽሐፍ የመጽሐፉን ባለቤት ስሙን ይዘከር ያስብ መጀመሪያ ማን ነው የጻፈው ብሎ በእሱ አይደል መጽሐፍ የሚገለጠው መጀመሪያ ይዘከር ያን ከዛ በኋላ ከተዘከረው ካሰበው በኋላ ወእንዝ ያንብብ ወይምሃር ከዚህ በኋላ መጽሐፉን ያንብብ ካነበበው በኋላ ይተርጉም ያስብ ከቻለ መጀመሪያ ግን ምን ማድረግ አለበት የመጽሐፉን ባለቤት መዘከር አለበት። እንግዲህ እኛም መመሪያ እናደርገዋለን። በቤተክርስቲያን ይህ ስርዓት ነው። ለምሳሌ ገለተክና ሃይማኖት ተደርሶ ይነበበ አይነበበ መርገፍ አለ። ገለተክና ሃይማኖት ከመነበቡ በፊት ተነበበዋል። ታምረ ማርያም ዝም ተብሎ አይነበብ መቅድም አለው። መጀመሪያ ስለ መሬታችን የሚያወሳ ታሪክ አለ፣ ያ ይነበባል። ያን ብቻ ሳይሆን በዜማ መርገፍ አለው። ከመነበቡ በፊት ከተነበበ በኋላ ይባላል። ይህን ሁላችን በቤተክርስቲያን በመገኘት እናውቃለን። ምሳሌ ምክንያት ተደርሶ አይነበብ። ተመልከቱ፣ ጸሎት አድርሰ አባቶቻችን ምሳሌ ምክንያት ይቻል አሁን ነዛ ሰማይ ሰጥቶት ያሳርጉ እንደ ስርዓቱ መርገፉን ከፊትና ከኋላ ሲሉ አንሳ ኃይለ ከሆነ አድነነ ቅዱስ ሚካኤል ተራድአነ አርዌይ ግን እይሙአነ ወእይም ፍቀነ ምንነገነቱ ዘሄዶ ለአዳም አቡነ። መጀመሪያ መልአኩ ቅዱስ ሚካኤል ተዘክረው ለምነው ከዛ ቅዱሳን ያነባል። መጽሐፍ ተደርሶ አይነበቡም ነው። ይህ ስርዓት ቤተክርስቲያን ነው። ታምረ ኢየሱስ ሲነበብ ተደርሶ ታምረ ኢየሱስ ይነበባል አይነበብም? ኢየሱስ ተኡመዝ ለዘይት ስሙን ለሚጠራ ጣፋጭ ስም ያለው ኢየሱስ በዜማ ቀድሞ ተደርሶ መርገፉ ይነበባል። ከተነበበ በኋላ መውጫው ደግሞ መርገፍ ይባላል። ስለዚህ መጽሐፍ የመጽሐፉ ባለቤት ተነስቶ ሳይታሰብ መጽሐፍ አይነበብም። ይህ ስርዓት አለ። ሃይማኖታዊ ሲነበብ እንደዚህ ጠቅለል ያሉ የብዙ አባቶች ጽሑፍ ስለሆነ መጨረሻ ላይ እንኳን በረከቶሙ ለእሉ መምህራን ሀሉም ዜነ ለዓለም አለም ተመልከቱ። እንዲህ ዳዊት ሲደገም ተደርሶ ዳዊት አይነበብም። ና ቤ ዳዊት ንጉሠ እስራኤል በዓለም ዙ ተነ ወጦ መቃል ከመታለ ሰሆን ይነገረ በፍካሬ ሁሉ አንተ ወከመ ወድስታ ለማርያም ተዘከርን ለእብ ዳዊትን ስናነ ከዛ በኋላ መጨረሻ ላይ ስለ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለም አለ። መጽሐፍ ተደርሶ እንደማይነበብ የመጽሐፉ ባለቤት ስናቸው መነሳት እንዳለበት የሚያሳስብ ነው። ዛሬ እንኳን ያሉ ይህን የተረዱ ምን ያሉ መጽሐፍ ሲጽፉ ስማቸውን ይጠምጣል። የምትፈልጉትን አስተያየት በዚህ 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 አላስተያየት ይተችኝ ከሆነ ተችኝ፣ ሃይማኖቴ የእናንተ ሃይማኖት ነው፣ የምትገስጽኝ ከሆነ ገስጽኝ፣ ስሜ እገሌ ነው እታውቀኝ ተናገሩ፣ ካልገደፍኩኝ ያጥናው ብለቱ ለምንልኝ ጠልልኝ እንደማለት እኮ ነው። ማንነቱ መገለጹ መናፍቃን ናቸው። አንደኛ በእንትን አይጥሮ ቃል ቃልን በማሳጠር በድርድፍ ማለት ነው፣ በምህፃረ ቃል ስማቸውን የሚጽፉ ካልሆንም ስማቸውን ሳይጽፉ በድርጅት የሚያወጡ ድርጅትን ሳይጠሩ የሚያወጡበት ሁኔታ አንብበናል አይተን ጨርሶ ተመልከቱ። እና ይህ የተሳሳተ ነው። መጀመሪያ ነው መጽሐፍ ሲነበብ የመጽሐፉ ባለቤት ሊታሰብ ይገባል። ለምንድን ነው የምናስበው? ጻድቅ ስለሆነ የምናነበው መጽሐፍ መንፈሳዊ እስከሆነ ድረስ ጻድቅ ስለሆነ አማልደ አስታርቀን እግዚአብሔር ክብር በረከትን አሳደረች ለማለት የጻድቅ መታሰቢያ ለበረከት ነውና ለዘላለምም ነውና ጻድቁን መጽሐፍ በማንበብ ዝክር ማዘከራለ። ስለዚህ ጻድቁን እየተዘከረ ነው ዝክር በማብላት በማጠጣት ተምደረገ አይደለምና አይነቱ ብዙ ስለሆነ ስለዚህ መጽሐፍቶችን በማንበብ የነበታችን ለቅዳሴ ማርያም የሰባቱን ቀን መልካ ማርያም ሌላውንም ስለመለታችን የተባለውን ሁሉ ነገረ ማርያምን ሁሉ ያነበብ ይመስከራል ታምራት ይመስከራል መለታችን ይመስከራል ጌታችን መድኃኒታችን የኢየሱስ ክርስቶስ እለት አንድ ከሰራቸው ስራዎች ለምድራዊ ህይወት ማለት አንድም የምንዘከርበት እለት ከሆነ ያ ዙሪያ ገቡን የሚያሳስብ ነው ለማንበብ እንጠራለን ዝክር ነው ተመልከቱ ዝክር ነው እና ይህን እናደርጋለን ያን ስሙን ማስታወስ የሚገባ አሁን ደግሞ ደጃል ሆነ እንደሆነ ክፉ ሰው ከሆነ ከኑፋቄው እንድንጠነቀቅ ጨርሶም ላናነበው እንችላለን ደግሞ በተለያየ ምክንያት የምናነበውም ከሆነ ከእሾ ወይም ከኩርንችት በለስ እንደማይለቀም አውቀን ከስጋዊ መምህር መንፈሳዊ ትምህርት አይገኝም በማለት ራሳችንን አሳምነን በጥበብ ክደት ወደ ልቡናችን እንዳያስገባብን ያመን መጽሐፍ ሰይጣንን አስረ ጸሎት አድርገ ዝተን አፉንም መቅፈት እናነባለን። አምነን ደስ ተሰኝተን አናነበውም ማለት እና ደግሞ እንዲህ ያለውን መጽሐፍ ጨርሶ ማንበብ እንደማይገባም ሰዓት እና ስለዚህ መጀመሪያ ነው አንድን መጽሐፍ ከማንበብ በፊት የጣፉን ባለቤት ማወቅ ግዴታ ነው። ግዴታ ነው የሚያስቀመጠልን ቅዱስ ያንታ ፈወርቅ ነው። ያው ወደፊት ደግሞ በእርሱ ስፍራ ስንደርስ ኃይለ ቃልን በደንብ እናየዋለን። ይደሎ ለዘ ያነብብ ቅድመ የስክር ስሞ ለበዓለ መጽሐፍ ወእንዝ ያንብብ ይምሃል። ከዚህ በኋላ ያንብብ መጀመሪያ ግን የመጽሐፉን ባለቤት ስም ይዘከራል። ያ ይህ ኃይለ ቃል አለ። ስለዚህ አሁን ፈሳት የተባለውን መጽሐፍ እንመለከታለን ብለናል። ይህ መጻፌማ መጽሐፍ ነው። የቅዱስ ዮሐንስ አፈወርቅ መጽሐፍ። ቅዱስ ዮሐንስ አፈወርቅ ማን ነው? የኛ ዘጠኝ ነው። ቅዱስ ዮሐንስ አፈወርቅ ማን ነው? ህይወቱ ምንድን ነው? ስለ እሱ ምን ተምረናል? ምን ተሰርኮልናል? መጀመሪያ ከታሪኩ እንነሳለን። መቼም የአንድ ሰው ታሪክ ከልደቱ ነው የሚጀምረው። ሳይወለድ ታሪክ ምን ይኖረዋል? እና ስለ ትውልዱ፣ ስለ ወላጆቹ፣ ስለ እናት፣ ስለ አባቱ፣ ስለ ተወለደበት ሀገር ማንሳት ያስፈልጋል። ይህንም እዚያ መጽሐፍቱ ላይ በተጻፉት ቋንቋ ስንጠቀም የቅዱስ ዮሐንስ አፈወርቅ ብሔረ ሙላዱ ጥንተ ነገዱ ወዴት ነው ቢሉ ይላል። የተወለደበት ሀገር ማለት ነው ብሔረ ሙላዱ። ጥንተ ነገዱ ማለት የነገዱ መጀመሪያ የተወለደበት ነገድ ማለት ማን ወእናትና አባቱ ማን ናቸው ለማለት ብሎ ይጠይቃል። የተወለደበት ሀገር አንጾኪያ ነው። ስለዚች ሀገር ብዙ ታሪክ አለ በመጽሐፍ። ለምሳሌ በሐዋርያት ሥራ እንደምናነበው ደቀ መዛሙርት በመጀመሪያ ክርስቲያን የተባሉት የት ነው? በአንጾኪያ ነው። በሐዋርያት ሥራ ላይ ተጽፏል ደቀ መዛሙርት በመጀመሪያ ጊዜ በአንጾኪያ ክርስቲያኖች ተባሉ ይላል። ሐዋርያው ቅዱስ ጳውሎስ ተመላልሶ አስተምሮባታል አንጾኪያን ማለት ነው። ሙዳየ ምጽዋት ሲሰበስብ እንደ መናገሻ ያረጋል ተካተላል ይችን ከተማ እና ሐዋርያት ጎብኝተዋታል። ብዙ መምህራን ሰጥተውባታል። እንደው በቤተ ክርስቲያን ሁለት የትርጓሜ ትምህርት ቤቶች ከሚባሉት አንዱ የተተከለ ቤት ነው አንጾኪያ። አንደኛው በእስክንድርያ በግብ፣ ሁለተኛው በአንጾኪያ። አንጾኪያ ብዙ ሊቃውንት የተገኙባት ሀገር ናት ለማለት እና ዮሐንስ አፈወርቅ የተወለደው በአንጾኪያ ነው። የተወለደበት ዘመን ነው በ347 የሚልም ታሪክ አለ። በ347 የታሪክ ነገድ ስለሆነ ቁጥር የሚያዛባበት ጊዜ አለ እና ተገድፎ የሚባልበት ጊዜ አለ። ሁለቱም በህባ ይለዋል እና ቁጥር አያሻማንና ያው እንኳን ሰባትና ጥቂት አመት ይቅርና ብዙም ልዩነት የሚፈጠርበት ሁኔታ አለ። በጣም እና በ340 ዓመተ ምህረት አንጾኪያ ተወለደ። አባቱ ወታደር ነበር። አባቱ ወታደር ነበረ። ስሙ መጽሐፍ ሶስት የተለያየ ስም አስቀምጠዋል ስለ አባቱ ስም ማለት ነው። አንዱ አስታኒዶስ ይላል፣ አስታኒዶስ ይላል ይላል። ሌላ መጽሐፍ አንገርስና ሲፋኒዶስ ይላል፣ አስታኒዶስ ሲፋኒዶስ። ሌላኛው ደግሞ ሴኮንዶ ሴኮንዶ ይባላል፣ የአባቱ ስም ነው። ይሄም አያጣላም። አንዳንድ ጊዜ የሰውን ስም መጥራት የማይችሉ ሰዎች አሉ። ስለዚህ ሲጠሩ ገድፈው ይጠራሉ። ለምሳሌ ቄርሎስ በሉ ሲባሉ ቄርሎስ የሚሉ ሰው ይጠራል። አሁን መጽሐፍ ስለብሰ ቄርሎስ ቄርሎስ እያለ ያስቀምጠዋል። ይሄ ችግር ነው፣ ስህተት ነው አይባል እንዳለ እንይዘዋለን። ሌላ ደግሞ ሁለት ስም ለምን እንደሚኖር ስንናገር ነው። ሌላ አንድ ቤት ውስጥ ያለ አንድ ልጅ አባቱ በሌላ እናቱ በሌላ ወንድሞቹ ወይም ወገኖቹ ዘመዶች በተለያየ ስም ይጠሩታል። ይህ የራሳቸውን ፍቅር ለመግለጽ አውጥተውለት እንዲህም ያለ የስም ብዛትን የሚፈጥር ነገር አለ። ሌላ አንድ ሰው ስሙ ሌላ ሀገር ሄዶ ሲጠራበት በዛ ሀገር ቋንቋ ሲሆን ስሙ ይቀየራል። ትርጓሜውም እና ምስጢሩ አንድ ሆኖ ማለት በተለያየ ቋንቋ እንደመጠራት። ስለዚህ እነዚህ ሁሉ ችግር የላቸውም። በመጽሐፍ በተለይ በዕብራውያን በእስራኤል ዘንድ ደግሞ በብዙ ስም መጠራት የተለመደ ነገር ነው። በእኛም ሀገር እንደዚሁ አለ እና አስታኒዶስ፣ ሲፋኒዶስ እና ሴኮንዶ የሚሉ ስሞች እናያለን። እናቱ አትናፊያ ትባላለች። ቅዱስ ዮሐንስ አፈወርቅ እናቱ አትናፊያ ትባላለች ወይ አንጡሳ፣ አትናፊያ ወይም አንጡሳ ትባላለች። እነዚህ ሁለት እናትና አባት ዮሐንስ አፈወርቅ ባለጠጎች ነበሩ። መጽሐፉ ስለ ሀብታቸው ሲናገር ምን ይላል? ወኮኑ እምብዑላኒሃ በይእቲአ ሀገር፣ ከዚያች ሀገር ከባለ ጠጎች ወገን የሚቆጠሩ ነበሩ። ተመልከቱ፣ በዛች ሀገር ካሉ ከሀብታሞች ወገን ገብተው የሚቆጠሩ ሀብታሞች ነበሩ። ወኮኑ እምብዑላኒሃ በይእቲአ ሀገር፣ ታዲያ ባለጠጋ ወላጆች አሉት ተወለደ። በባለጠጋ ቤተሰብ ተወለደ። እናቱ ባለቤቷን ያገባችው ከሀያ ዓመት በታች ባለ እድሜ ነው፣ በህፃንነት ዘመኗ። ልክ ዮሐንስን ዮሐንስ አፈወርቅን ከወለደች በኋላ ብዙ ሳትቆይ የወለደችውም ልጅ ብዙ ሳይደረግ ሳያድግ ማለት ነው። ከዚያ በኋላ ባሏ ይሞታል። ሀያ ዓመት ሲሆናት ባሏ ሞተ። አሁን ብዙ ሰው ብዙ ያስባል፣ ብዙ ሰው ብዙ ይመኛል እና አሁን ልጅ ነን ከዚህ በኋላ ታግሼ ጦሩን ችዬ የሰይጣንን ጦር መኖር አልችልም አላለችም። ተመልከቱ፣ አንድ ልጅ እግዚአብሔር ሰጥቶኛል፣ የምወደው የማፈጥረውንም ባሌን እግዚአብሔር ፈቅዶ ወጥቶታል። ከዚህ በኋላ አላገባ ልጄን በአግባቡ አሳድገዋለሁ ብላ ቁርጥ ሀሳብ አደረገ። እንደ ኦፈመንጢቅ ወፍ አለች፣ ወፈ መንጭቅ የምትባለው ይቺ ወፍ ባሏ ከሞተ በኋላ ምንቃሯን ትሰነጥቅና ታዝናለች። በጭራሽ ሌላ ወንድ አይደርስባትም፣ አታገባም። ሌላ ወፍ ቢታገላት እንኳ እጣላሻለሁ ብላ ሄዳ ለወገኖቿ ለሌሎች ወፎች ነግራ ታስቀጣለች፣ ምንቃሯን ታሳያለች። እና ይሄ በቅዱሳት መጻሕፍት ላይ ተጽፏል። መልአኩ ቅዱስ ሚካኤል በዚህ በርራይዋ ተመስሏል። ድርሳነ ሚካኤል ላይ አላገባም ስላለች ሴት ይተርካል። ቅዱስ አፎሚያን ማለት እና በኦፈመንት ይመስላታል። ስለ ጌታ ያለቅሱ የነበሩ የኢየሩሳሌም ቆነጃጅትም ከመኦፈመንት እንደ ኢሴት ተራ ገጿል። ፊታቸው እንዲህ እየተነቃጠቁ አለቀሱልህ ለማለት ተጽፏል። ተመልከቱ፣ ስለ ጌታችን በተነገረ ኃይለ ቃል ማለት እና ኦፈመንት ብዙ ቦታ ስማ ተጠርቷል ማለት እና ይቺ ሴት እንደዚህ አላገባም ስላ ወሰነ። ከዛ ልጇን ቆርጣ ለማሳደግ ተነሳች እና በመልካም አሳደገችው። የሚበላው የሚጠጣው ሳይጎድልበት፣ ልጅ የሚያስፈልገው መብላት መጠጣት ብቻ ነው አይደለም። ከዚያ በኋላ ጥሩ ክትትል ያስፈልጋል። ሲያጠፋ ተሳት ቅጣት፣ ሲያለማ ማበረታታት፣ መሸለም ጎበዝ ማለት ነው። ከዚያ በኋላ ደግሞ ልጅ አላዋቂ ነውና አይምሮ ይጎድለዋል እና የሚሄድበት መንገድ እንዳይጠፋ በቀና መንገድ መምራት ያስፈልጋል። በዚህ 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 መንገድ ይህ ብሎ ወይም ተማር እንዲህ አጥና በዚህ ትጋ ብሎ መንገድ ያስፈልጋል። ስለዚህ በጥሩ አስተዳደግ አሳደገችው። መጀመሪያ ጥበብ ስጋዊን ተማረ፣ የፍልስፍናን ትምህርት ተማረ። ያን ታፋወት ጥበብ ስጋዊን ተማረ፣ ጥበብ ስጋዊን ተማረ እና ለዚህ አስተዳደጉ ጥሩ እንደሆነ ሲገልጽ መጽሐፍ ወተሐጽነ በሰናይ ተሐጽኖ፣ በመልካም አስተዳደግ አደገ። እናቱ በጥሩ ነው ያሳደገችው። ወተሐጽነ በሰናይ ተሐጽኖ፣ በመልካም አስተዳደግ አደገ። አጠነ ማለት አሳደገ ማለት ነው። ሕፃን ማለት ታዳጊ ተመለከቱ። ያ አይጠፋም ማለት ህፃን የሚለውን ስለምናቅ፣ ህፃን ማለት ታዳጊ ማለት፣ ሀጠነ ማለት አሳደገ ማለት። ወተሐጽነ በሰናይ ተሐጽኖ ማለት በመልካም አስተዳደር አደገ ማለት። ይህን የመሰለ ኃይለ ቃል ከአመክንዮ ውስጥ ማውጣት ይቻላል። ከቤተክርስቲያን በቅዳሴ መጽሐፍ ከምናነሱ አመክንዮ እና አስቀድመን ከሁሉ አስቀድመን በማለት የሚጀምር አመክንዮዋል። ሶስተኛም አይደለም አራተኛም አይደለም አይጨመርበትም እያለ ዲያቆን ሲያወጅልን የምንሰማው ማለት እዚያ ላይ እንደ ሰው አደገ የሚል አይለ ቃል አለ። እንደ ሰው አደገ በየጥቂቱ ህግ ጠባያዊ ህግ መጽሐፋዊ እየፈጠነ ጌታችን እንዴት እንዳደገ ሲገል እንደ ሰው አደገ ይላል። ወተሐጽነ ተመሰር ተመልከቱ፣ እንደ ሰው አደገ ለማለት ወተሐጽነ ተመሰር እና እንደ ሰው በየጥቂቱ አደገ ነው። እና ታዲያ ዮሐንስ አፈወርቅ እናቱ በሚገባ አሳደገችው፣ በሚገባ አሳደገችው። ጥበብ ስጋዊ አስቀድሞ ተማረ፣ በትምህርቱ ተጠቅቶ ያደገ በጥሩ አስተዳደግ ያደገ ስለነበረ ተክቶ ይማራል፣ ቀለም በደንብ ይይዛል፣ ይገባዋል። ብሌ ነበረ በትምህርቱ ከእርሱ ጋር አብረው ከሚማሩ ሰዎች ሁሉ ይልቅ ከፍ ከፍ አለ። ተመልከቱ፣ የሚሞገስ የሚከበር የሚጠየቅ ሆነ። በትምህርቱ ስንፍና አልታየበትም። የሚገርመው ትምህርቱ ምንድን ነው ብለናል? ጥበብ ስጋዊ ስጋዊ የፍልስፍና ትምህርት ነው የሚማረው። ግን በዚያም ምንድን ነበር? ጎበዝ ነበር። ቤተክርስቲያን ልጆች በስጋዊ ነገር እንኳ ቢሆን ነው የተነሱበት ዓላማ ስለሆነ ኃጢአት አይሁን እንጂ የተሻለ ሆነው መገኘት ይኖርባቸዋል። ሲማሩ የተሻለ ለመሆን ጥረት ማለት ነው። ይህ ሁሉ ይሳካል ማለት ነው አይደለም? ላይሳካ ይችላል፣ የእግዚአብሔር ፈቃድ አይታወቅምና። ግን የማይሳካው በእኛ ድክመት መሆን መቻል የለበትም። እኛ ከእኛ የሚጠበቀውን በሙሉ አድርገን ካልሆነ ያ ይዛ ይፈቃል። እኛ ግን ተምተን እኛ ግን ቸል ብለን ከሆነ ልጅ ያ ችግር ነው የእኛ ነው አስተቱ መልካምን ስራ ለመስራት አንተ ይላል ሐዋርያው ቅዱስ ጳውሎስ። ስለዚህ መታከት አስተን ተጥቶ መማር፣ ተጥቶ መነገር፣ ተጥቶ መስራት ስራ ላይ በስራ ተመስገን በትምህርት ተመስገን ሰው መዋል ያስፈልጋል። ወተለዓለ ላይለ ብዙሃን በአይምሮቱ ወበጥበቡ ይላል። በእውቀቱና በጥበቡ ከሁሉ በላይ ከፍ ከፍ አለ ይላል። ስለ ችሎታው ትልቅነት ይናገር። ወተለዓለ ላይለ ብዙሃን በአይምሮቱ በጥበቡ በትምህርቱ ከብዙዎች በላይ ከፍ ከፍ አለ ይላል። እና ትምህርቱን ሄዶ የተማረው ወደ አቴና ነው። ነገሪት እና አቴና የጥበብ ትምህርት የበዛባቸው እና ስነ ጥበብ የሆኑ ሀገሮች ነበሩ። እና ወደዚያ ሄዶ ትምህርቱን ተምሯል። ከዚያ ራሰ ቤተክርስቲያንን አጥንተዋል። ብሉይና ሐዲስ ተምሯል። በአንጾኪያ ቅዱስ ሚሉጥዮ የተባለ ሊቀ ጳጳስ ነበር። እሱ በተወለደበት አገር ነው። ስለዚህ ይህን ሁሉ ትምህርት የተማረ ደግ ሰው እንደሆነ ሲያው አመነኮሰው። ገና በድቁና ሳለ ነው መጻሕፍቶችን በደንብ አጥርቶ የተማረው እና ከዚያ ይህ ሚሉጥዮስ የተባለ ቅዱስ ሊቀ ጳጳስ አመነኮሰው። ዮሐንስ አፈወርቅ አርዑተ ምንኩስናን ተሸከመ። ምንኩስና ኑሮዋ ከባድ ስለሆነ ቀንበር ትባላለች። ነገር ግን ሰው አይደለም ይህን የሚያሸክመው፣ የገዛ ፈቃድ። ስለዚህ አርዑተ ምንኩስናን አሸከመው አይልም። አርዑተ ምንኩስናን ምን አረገ? ተሸከመ ይላል። ራሱ ነው ፈጣ ምንኩስናን ተሸከመ ይላል። እና ከቅዱስ ሚሉጥዮስ በኋላ በአንጾኪያ ሊቀ ጳጳስ የሆነው እሱን ተከትሎ የተነሳው ቅዱስ ባስልዮስ ነው። ቅዱስ ባስልዮስ ነው። ከዚያ ከሚሉጥዮስ ጋር እንደኖረ ሁሉ ብዙ ያንሳፈል ከቅዱስ ባስልዮስም ጋር አብሮ ኖረዋል። በደግ ሰዎች አብረው ሲኖሩ ብዙ ጥቅም አለ። ከአንዱ ያልተገኘ እውቀት ከሌላው ደግሞ ይገኛል። ሁሉ ሰው እውቀቱ እኩል ነው አይደለም። እውቀቱ ይስተካከል፣ ገለጻው ትክክል እኩል አይደለም፣ ይስተካከል አይደለም አለ። ስለዚህ ሁለት የተካከለ እውቀት ያላቸው ሰዎች ዘንድ እንኳን አብረን ብንኖር የተለያየ እውቀት መቅሰማችን አይቀርም። ስለዚህ ከሚሉጥዮስ ጋር እንደኖረ ሁሉ ከባስልዮስ ጋርም እንደዚሁ ኑረዋል ቅዱስ ዮሐንስ አፈወርቅ። እና በዚህ ብዙ ጥቅም አግኝተዋል። እና መጽሐፍ ምን ይላል? እሱም ምንም እንኳ ደግ ሰው ቢሆን ማለት ትልቅ ሰው ቢሆን ደግ ሰው ሽቶ ሰው አይነት ነበር። እና ከደግ ሰው ጋር መኖርን ይናፍቅ ነበር። እዚህ ከአንዱ ያልተገኘው ከአንዱ ያገኘዋል። እና ጥቅም አለ። ሁለት ደጋግ ሰዎች አብረው ሲኖሩ ኃጢአት እንኳን መስራት ቢፈልግ አንዱ ተሳስረው ኃጢአት አይሰሩ ተመልከ። አንዱ ቢበረታ አንዱ ያደክመዋል፣ ያጠናዋል። በርታ እንጂ ለምን ትሰንፋለህ ይለዋል። ሌላው ደግሞ አንድ ትሩፋት ሲሰራ ይህን ለመስራት ይነሳሳል። አይቶት መልካም ስራ ለመስራት ይ አንዱ ቢታመም ደግሞ አንዱ ያስታምመዋል። ስለዚህ ተባብሮ ለመኖር አንደኛው ቅዱስ ጠቢቡ ሰለሞን የተናገረው ነው። መጽሐፈ መክብብ ላይ ሰብ ስሉስ ይይትበጥፈት በሶስት የተገመደ ሰብ አይፈጠፍም የሚል አይነት አላት። ይህ ለምስጢረ ስላሴ ምሳሌ ይሆናል። የራሱ የሆነ ትርጓሜ ያለው ኃይለ ቃል ነው። ሌላው ሰዎች ሁሉ መተባበር እንዳለባቸው የሚያመለክት ኃይለ ቃል ነው። በተረትም ድር ቢያስር አንበሳ ያስር እና መተባበር ጉልበት ይሆናል። እና ስለዚህ እነዚህ ሰዎች እነዚህ ደጋግ ሰዎች አብረው መኖራቸው ጠንክረው መንፈሳዊ ስራቸው እንዲሰሩ ረድቷቸዋል ለማለት ነው። እና መጽሐፈ መነኮሳት ደግሞ እህው ይላል። ወንድም ማለት ነው። በገዳም የሚኖር አንድ መነኩሴ ወንድም ይባላል። እህው እና ወንድሜ መባባል ከቅዱስ መጽሐፍ የተገኘ በቤተክርስቲያን ያለ እንጂ ነው እንግዳ ነገር አይደለም ለቤተክርስቲያን። እና እህው ዘይትረዳ ምስለ እህው ይመስል ከመሀገር እንተባጥቅ ከወንድሙ ጋር የሚራዳ ወንድም ካለ ወንድም ከወንድሙ ጋር ከተረዳዳ መነኩሴ ከመነኩሴ መመኑ ከመመኑ ጋር ሊረዳዳ ነው። እንዴ ሊረዳዱ ሰው የሚራዳ ሰው እሱም ሌላውን የሚረዳ ሰው አለ። ምን ይመስላል? አጥር እንዳላት ሀገር ይመስላል። ማንም አይገባበት አትደፈር እና ሰይጣን እንኳ በፍቅር ይሰንፋል። ፍቅያቀፍ ብዛ ትፈናለች እና በዚህ መልኩ አስቀምጦታል። እና ጌታ ራሱ ሐዋርያትን ሲለት እርስ በርስ መረዳዳት እንዲችሉ ሁለት ሁለት አድርጎ ነው ወፈን ሆም ውበበት ሁለት ሁለት አድርጎ ላካል ይላል። እና ባህታዊ ቢተኛ ማን ያነቃዋል? ብቸኛ ሰው ነው። እንኳን በሌላ ፈተና ይቅርና ተኝቶ እንኳ ለጸሎት ሰዓት አይቶ ለመነሳ ላይነቃ ይችላል። ለማሌት ለሰዓታት ለቅዳሴ ላይነቃ ይችላል። እና ምን ይላል ባህታዊ? ለእነ ኖመ አልፎ ዘያነቅሆ። ብቸኛ ሰው ከተኛ እንዳለ የሚያስነሳው ሰው እንኳ የለም። ወንድሜ ተነስ ተደውሏል እንኳን ይለው ሰው አይኖርም። መረዳዳትን የመረዳዳትን ኃይል እና ጥቅ ይገልጽልናልና ታዲያ ዮሐንስ አፈወርቅ ነው ከባስልዮስ ጋር በዚህ መልኩ ኖረና ኋላ ባስልዮስ ራሱ ሊሾመው ፈለገ። ክርስትና አይቶ መንፈሳዊነቱ የሃይማኖቱን ጽናት የእውቀቱን ስፋት አየና ይህ ቤተክርስቲያን በእጅጉ የሚያገለግል ነው ሰው ነው ብሎ ሊሾመው ፈለገ። ይህ ጊዜ ቅዱስ ዮሐንስ አፈወርቅ አልሾመ ብሎ እንዲህ አለ። እግዚአብሔርም ጊዜው ስላልደረሰ እንዲህ ማለቱን ተቀብሎታል እና አለፈው። ባስልዮስ ሊሾመው ፈልጎ እንዲህ አለ። ከዚህ በኋላ ዮሐንስ አፈወርቅ ድርሳንን ስናነብ ስለ ሊቀ ካህንነት፣ ስለ ካህናት ማዕረግ ደግነት በደንብ አብራርቶ ይናገራል። ለሊቀ ካህንነት የሚበቃ ማንም እንደሌለ ያስቀምጥልን። ማዕረጉን ይፈራው ነበር። ትሁት ነውና ነው። ትልቅ ኃላፊነት ትልቅ ሸክም እንደሆነ ስለሚያውቅ ዮሐንስ አፈወርቅ እና ስለ ክህነት በደንብ አብራርቶ ጽፏል። እዚያ መቼም መሞት አይቀርምና እነዚህን ሁሉ ትምህርት ምሮ ምን ብሎ ራሱን እያደራጀ እያለ አባቱ ገና ለእናቲቱ 20 ዓመት ሲሆናት ሞተ ካለም እሱ ገና ሕፃን ነው ማለት አይደል? ከዚያ በኋላ እሱ ደግሞ ትምህርት አንዳንዱን ገና ይሰበሰብልኛል እያለ ደፋ ቀና እያለ ሲቀስም ደግሞ እናቱ ተለየችው። ተመልከቱ። ለወግ ለማይረግ ሳይበቃ ሳያገባ ወይ ሌላ የግል ኑሮውን ሳይገምር ገና በትምህርት ቤት ደፋ ቀና እያለ እናቱን ተለየችው። ሀብታም ናቸው ብለናል ወላጆቹ። ከዚያ በዚያ ተስቦ ቤቴን እመራለሁ፣ የግል ቤት አለኝ፣ መሬት አለኝ፣ ሀብት ንብረት አለኝ፣ ምንም አይቸግረኝ አላለም። ስጋዊ እውቀት አለው፣ ሀብት አለው። ምን ጎደለበት? ቤት ነው ምንም። ጥበብ ስጋዊ ተምሯል ብለናል። ወተለአለ ላይለ ብዙሀን ያለው ለምንድን ነው? ይህ ሁሉ ኖረ ግን መንፈሳዊ ነገር በእጅጉ መከታተል የሚፈልግ ሰው ስለነበረ ወደ ሀብት ወደ ንብረት ልቡና አላደላ መንፈሳዊ ሰው ስለነበር። ስለዚህ እናት አባቱ ከተወለድ ንብረት ምንም አልወሰደም። ይህንን በመጽሐፉ ቃል ስንጠቀም ከላሙ አንዱን ከወርቁ አላዱን ከሸማ ክንዱን ልውሰድ ሳይ ይላል። ተመልከቱ። ከላሙ አንዱን ማለት በቤት የረቡ እንስሳት አያሳዝኑ ያጓጓሉ። ማረድም ያሳዝናል። እነዚያን ተመልከቱ። አውጥቶ ለሰውም መስጠት መሸጥም ያሳሳሉ። በዛ ላይ ደግሞ ካሉትን ከብቶች የበለጠ ጸባይ ለምዶ ደግሞ የሚያባባም አለ። በዚህም አልተፈተኑ ነው። ከላሙ አንዱ ይባላል። ይችን ምን አለ እንደው ራሴን ብረዳ ይባላል አላለም። ከወርቁ አላ ግን ማለት ግማሽን ማለት ወርቁም ከፍየት ይሉሳድለ አላለም። ከሸማው ክንድን ማለት የድሮ ሀብቴ ነው፣ ሌላ ምን ሀብታለ? የድሮ ሰው ሀብቱ ምንድን ነው? ሰፊ መሬቱ። የድሮ ሰው ሀብቱ የከብቱ ብዛት። የድሮ ሰው ሀብቱ በቤቱ ያለው የልብስ የግምጃ ብዛት። የድሮ ሰው ሀብቱ ይህን ወርቁ ጌጡ ነው። ስለዚህ ከወርቅም ግማሽ ልውሰድ አላለ። ከላምም አንድ ልውሰድ አላለ። ካለው ከግምጃው ከጥርቁ ከልብሱም ደግሞ እንደ ክንዱን እንኳን ልሰጥ ላንሳለታል። ይህን ሁሉ ትቶ ወደ መንፈሳዊ ትምህርት ባሌን ያደረገው መንፈሳዊ ትምህርት ለመማር ነው እና ከዚህ በኋላ መንፈሳዊ ትምህርት መማር ይገባኛል ብሎ ወዴት ወደ ገዳም ገባ። በአንጾኪያ አጠገብ ወደምትገኝ መንፈሳዊ ገዳም ገባ። ኤፍሬጥዩስ ትባላለች ይላል። ኤፍሬጥዩስ የገዳሚቱ ስም ነው። ወደዛ ገዳም ቀጥታ ገባ ትምህርት ልማር ብሎ። እዚህ ላይ አንድ የምናነሳው ነገር አለ። ይኸው ምንድን ነው? እግዚአብሔር ፈቅዶለት ቅዱስ ዮሐንስ አፈወርቅ መጀመሪያ ጥበብ ስጋዊ ኋላ ደግሞ ጥበብ መንፈሳዊ ለመማር ገባ። ዛሬ እኛ ያለንበትን ሁኔታ እኔና በውስጣችን ካለው ትምህርት ቀድሞ የገባው የትኛው ነው? እንደ እድል ሆኖ ዛሬ መንፈሳዊ ትምህርቱንም እየተማርን ነው። ቀድመን ግን የተማርነው ሌላው ቀርቶ ፊደል ቆጥረንም ብለን የዘመናዊ ትምህርት የቀለም ትምህርት ወይም ጥበብ ስጋዊ የተባለው ነው ስንማር የቆየ ነው። ከዚያ እግዚአብሔር ፈቅዶልን በዚያ ግን ብዙ ውጣ ውረድ ነበር። ማለት በደንብ ዘልቀን ደግሞ የክፍል ደረጃችንን ጨርሰን ወደ ተለያዩ የትምህርት ተቋማት ገብተን ግን ያን ትምህርት ራሱ ባህር ነው። ሰጥነን ነው ምንቀር ጊዜ የማይኖረንም ለመንፈሳዊ ነገር እንናን ሰጥቶ ተከታትሎ ለምና ጊዜ አይኖረንም። መንፈሳዊ ነገር ደግሞ መሰረቱ ከሌለ ለመማር አንነሳሳም። የቀመሰ ነው ጣይሙ ከመታይምር ከመህር እግዚአብሔር ጣይሙ ወታይምሩ ነው ከመህር እግዚአብሔር እግዚአብሔር እንደሆነ ቅመሱ። መንፈሳዊ ነገር ልክ እንደ ጨው ዳሞለ ጨው የላሰ የቀመሰ ሰው ቢሄድም ቢኮበልልም አንድ ቀን ተመልሶ ይመጣል። ጨርሶ ስለ መንፈሳዊ ነገር ሀሳብ የሌለው ሰው የኮበለለ እንዲሁ አይመለስም። ያቺ ትምህርት በራሷ ንፋቂ አላት፣ በራሷ ትሪት አላት፣ ተመልከቱ ክደት አላት። ትትና አታመጣም። ቁጭ ብለህ መንፈሳዊ ትምህርት ተማር ሲባል እሺ ለማለት ማለት አትፈጥርም እንዲህ ያለ ነገር። ለዛ ነው አሁን ብዙ ሰዎች በስጋዊ ትምህርት ብዙ ርቀው ከሄዱ በኋላ ዳተኞች ናቸው ወደ መንፈሳዊ ነገር ለመምጣት። በማህበር እንኳን እንደ በእንግድነት ቢጠሩ ስናሸበሽበ አጨበሽብም ስናጨበሽብም አጨበ ትልልቅ ሰዎች ናቸው። ይህን እንዳያደርጉ መዝሙሩንም ደግሞ አያውቁትም ቤት የሰሙትን ተመልከቱ። እና እዛ ውስጥ እንደ አንድ አባልነት ራሳቸው አያሳትፉም ነው እና አይከታተሉም። ከባድ ነው። እና ትንሽ በአጭሩ መቅረቱ አንዳንድ ትምህርታችንን አንንቀፈው። አሁን ወደ መንፈሳዊ ነገር መሰና ከዛ ይሄ እኮ ነገ ከነገ ወዲያ ዛሬ እኮ ምንም የጎደለን ነገር የለም። አሁንም እኮ መማር እንችላለን። የሚከለክለን ነገር አለ? ፍቅር ያለው ሰው ለመማር ትምህርት ምን ይገድባል? ምን የሚገድበው ነገር ዛሬ መማር ነው። መሰረት ግን መጣል ያለብን በመንፈሳዊ ትምህርት ነው። መንፈሳዊ ትምህርት መቅደም አለበት። ያንሳ ፈወርቅ ያስቀደመው ስጋዊ ትምህርት ነው። ዞሮ ግን የእግዚአብሔር ፈቃድ ስለነበር መንፈሳዊ ትምህርት አይቀቶ ተምሯል። በኋላ ነው እኛም እግዚአብሔር ፈቅዶልን እስካሁን ያለ ነው። በዚህ እግዚአብሔር በፈቀደልን መስመር ነው። ካሁን በኋላ መሰረት ማስያዝ ያለብን የቱን እንደሆነ ከዛ በኋላ የቱ መከተል እንዳለበት ማጥናት አለ። ለእኛ ብቻ አይደለም የሚያገለግለን፣ ልጆች አሉን። ለልጆቻችን ቅድሚያ መመገብ የሚኖርባቸው የቱ ነው፣ ከዚያ ምን ማስከተል ይኖርባቸው የሚለው ከልብ መረዳት ይኖርብናል። እና ይህን ለመለየት የሚያስችለንን አንድ ነጥብ እናነሳና ትምህርታችን እንፈጽማለን። በዚህ ርዕሰ ጉዳይ ነው አሁን የምናነሳ ማለት ነው። መቅደም ያለበት ከመንፈሳዊና ከስጋዊ ትምህርት መንፈሳዊ ትምህርት ነው። መንፈሳዊ ትምህርት ነው። ስለዚህ ከሊቃውንት አባቶቻችንም መረጃ አለ መንፈሳዊ ትምህርት መቅደም እንዳለበት። ከቅዱስ መጽሐፍም መረጃ አለ። መጀመሪያ ሰለስቱ ከተናገሩት ኃይለ ቃል እንነሳ። ሰለስቱ ምዕት በፍትሐ ነገሥት ላይ የፍትሐ ነገሥትን ኃይለ ቃል ጠቅሶ ደግሞ የሲራክ መጽሐፍ ትርጓሜ ያላችሁ እንደሆነ መግቢያው ስለ ሲራክ መጽሐፍ ሲናገር መግቢያው ላይ ቅድመ መሐርጎሙ ለውሉድክሙ መጽሐፈ ሲራክ ወሰሎሞን፣ ለልጆቻችሁ አስቀድማችሁ የሲራክንና የሰሎሞንን መጽሐፍ አስተምሯቸው። ልጆች ቀድሞ መማር ያለባቸው አለ። ቀድመ መሐር ወም ለውሉ ድክሙ መጽሐፈ ሴራ ቆሰሎሞን ቀድማ ሴራ አስተምሯቸው። የሚያስደንቀው እንኳን ከስጋዊ ጥበብ ይቅርና ከቅዱስ መጽሐፍ እንኳን ልጆች በቅድሚያ መማር ያለባቸው የሰሎሞንንና የሲራክን መጽሐፍ። ለምን ለሚለመስሰር እነዚህ መጽሐፍ ጥበብ ስጋዊ ጥበብ መንፈሳዊ አጣምረው የያዙ ስለሆነ የልጆችን አእምሮ ብሩ ያደርጋሉ፣ ህሊናቸውን ያሰፋሉ። ስለዚህ ልጆች መማር ያለባቸው በዚህ ያስቀምጥልናል። ሐዋርያው ቅዱስ ጳውሎስ ደግሞ ሰው መንፈሳዊ ትምህርትን ሲማር መቅደም ያለበት ትምህርትን ለመማር መቅደም ያለበት ከሁለቱ የትኛው እንደሆነ ሲገል አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 4 እንዲህ ይላል። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 4 እንዲህ ይላል፣ ማንም ባልቴት ግን ልጆች ወይም የልጅ ልጆች ይኖሯል እነርሱ አስቀድመው ተመልከት፣ ያሳመርንባት ቃል ይችናል። እነርሱ አስቀድመው እግዚአብሔርን መምሰል ያሳዩ ዘንድ ለወላጆቻቸውም ብድራትን መልሱላቸው ዘንድ ይማሩ አሉ። አስቀድመው ምን ይማሩ አለ? አንድ እግዚአብሔርን መምሰልን ማሳየትን ይማሩ፣ ሁለት ለወላጆቻቸው ብድር መመለስን ይማሩ አለ። አስቀድመው ይሄ ትምህርት ቤት ይገኛል። እግዚአብሔርን ሰርቶ እግዚአብሔርን አምኖ እግዚአብሔር ያዘዘውን ስራ ሰርቶ እግዚአብሔርን መምሰል የሚገኘው ከስጋዊ ትምህርት ነው? ከመንፈሳዊ ትምህርት ነው። ከመንፈሳዊ ትምህርት ነው። ለወላጆች ታዞ ወላጅን አክብሮ ተመልከቱ፣ ወላጆች ሲጦሩን ሲንከባከቡ ለዚህ ደረጃ እንዳደረሱን አውቆ ወላጅን መርዳት እንደሚገባ የምንማረው ከስጋዊ ትምህርት ነው አይደለም? ከመንፈሳዊ ትምህርት ነው። እናቴንና አባትን አክብር የሚል ትእዛዝ ያለው በመንፈሳዊ እና ከመንፈሳዊ ትምህርት ነው። ይሄ ጥበብ ይሄ ትምህርት ነው። ስለዚህ አስቀድመው ይህን ይማሩ ነው ያለው። ይሄ ያለው መንፈሳዊ ትምህርት ውስጥ ነው። እዛ ስቶ መንፈሳዊ ትምህርት መማር ይከፍራል። ቅዱስ መጽሐፍ ያዘዘው በዚህ መልኩ ነው። ይህ የእግዚአብሔር ዳዊት የተናገረው አይለ ቃል አለ። ቆይ ሰለሞንም እንደዚሁ ደግሞታል። የጥበብ መጀመሪያ ምንድን ነው አለ? እግዚአብሔርን መፍራት ነው። ይህ ጥሩ ነው። አስቀድሞ እግዚአብሔርን መፍራት ያስፈልጋል ማለት እግዚአብሔርን ለመፍራት ወይም እግዚአብሔርን መፍራት የሚገኝበት ትምህርት የቱ ነው? መንፈሳዊ ትምህርት ነው። ይህንን ቃል በቃል በመዝሙር 33 ላይ ራሱ ነው እየዘጋይ ልዑ ደቂቀ ፈሪሃ እግዚአብሔር እመሃል እግዚአብሔርን መፍራት አስተምራለሁ። ልጆች ይሁ እግዚአብሔርን መፍራት አስተምራለሁ። ስለዚህ እግዚአብሔርን መፍራት የሚገኘው እንደ ዳዊት ካለ መንፈሳዊ መምህርና እንደ ዳዊት መዝሙር ካለ መንፈሳዊ መጽሐፍ ነው እንጂ ከሌላ መጽሐፍ። ስለዚህ ይህንን ደግሞ ቀድሞ መማር ይገባሉ። መጽሐፍ ቀድሞ ይህ ዛሬ ብዙዎች በልጽገው ትልልቅ መስሪያ ቤት ላይ በኃላፊነት የተመደቡ ሰዎች ወይም ደግሞ አገርን ለመምራት ኃላፊነት የወሰዱ ሰዎች ብዙ ጥፋት አጥቶ በህዝብ ላይ ብዙ ጫና ሲጥሉ እናያለን። እውቀት ጎላቸው ነው አይደለም? እግዚአብሔርን መፍራት ያን የሚያስገኝ ትምህርት የት ነበረ? ትተውት መጥተዋል። እግዚአብሔር መፍራት የሚገኝበት ትምህርት መንፈሳዊ ትምህርት ነው። በአግባቡ ተምረው ሲሆን ዛሬ ህዝቡን ሁሉ የሚያባላና የሚያጨቃጭቀው ርዕስ ቦታ ባጣ ነው። አድማው ተመልከቱ፣ ምቀኝነቱ፣ ግፉ፣ ስግብግብነቱ፣ ጉቦው፣ ያለ ገንዘብ ምንም መሰራት አለመቻሉ የሁሉ ቦታ አይመረለ ሁሉ ክርስቲያን ከሆነ ስለዚህ በመንፈሳዊ ትምህርት ሰው ሁሉ መታነሳለ። ስጋዊ ትምህርት በአግባቡ ተግባር ላይ ማዋል የሚቻለው መንፈሳዊ ትምህርት ነው። አለበለዚያ ስጋዊ ትምህርት ሰውን አውሬ ብቻ ያደርገዋል እንጂ በመልአካይ መልክ አይቀርጸው በእግዚአብሔር መልክ አይቀርጸው በቅዱሳን መልክ አይቀርጸው ስለዚህ ሰው ቀድሞ መንፈሳዊ መማር አለበት አባታችን ቅዱስ ዮሐንስ አፈወርቅ ግን ስጋዊ ትምህርትን ከተማረ በኋላ ወደ ገዳም ገብቶ ምን አድርጓል መንፈሳዊውን ትምህርት ተምሯል መንፈሳዊ ትምህርት በኋላ ወጥቶ ቤተክርስቲያንን አገልግሏል ከዚህ በኋላ ሂደት ያለው ሂደት ክርስትና እንዴት እንደተቀበለ ክርስትና ከተቀበለ በኋላ የሰራቸውን ስራዎች ደግሞ በሚቀጥለው ጊዜ እንመለከታለን እስካሁን ቃል የሰማነውን በልጦና ክፍል ያስታክልን የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን አሜን